በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። የተወደዳችሁ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አባቶች፣ ካህናት፣ ወንድሞች፣ ቀሳውስት፣ እንደዚሁም በዚህ ቅዱስ ስፍራ ስጋው በሚቆረስበት ደሙ በሚፈስበት ወንጌለ መንግስቱ በሚነገርበት ምእመናን ለአምልኮተ እግዚአብሔር በሚሰበሰቡበት ቅዱስ ስፍራ የተሰበሰባችሁ ሁሉ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ህጻናት እንደምን አደራችሁ፣ እንደምን አደራችሁ፣ እንደምን አረፈዳችሁ። የምሕረት ባለቤት ልዑል እግዚአብሔር ምድርን በኃይሉ የፈጠረ ዓለምን በጥበቡ የመሰረተ ሰማያትን በማስተዋሉ የዘረጋ ሁሉን በሁሉ ማድረግ ሁሉን በሁሉ መስራት የሚቻለው ኃያሉ አምላካችን እንደ ሰውነታችን ክፋት እንደ ኃጢአታችን ብዛት ሳይፈርድብን በምሕረቱ በቸርነቱ ችሎን ታግሶን ለዚህ ዕለትና ለዚህ ሰዓት ያደረሰን አምላካችን ቸሩ መድኃኔ ዓለም ክርስቶስ ክብር ምስጋና ለእርሱ ይሁን። እንግዲህ ለዚህ ዕለትና ለዚህ ጊዜ መድረስ ቀላል አይደለም። ይህ ወቅት ዘመነ ትንሣኤ ነው። ፋሲካን በናፍቆት የሚናፍቁ ብዙ እናቶቻችን፣ ብዙ አባቶቻችን፣ ብዙ እህቶቻችን ነበሩ። ነገር ግን መንገዱ ርቋቸው ተቋርጠው የቀሩ ብዙ ወገኖች አሉና እኔና እናንተ ደግሞ ከዚህ ጊዜና ከዚህ ዕለት ደርሰናል። ጊዜውንም ዕለቱንም ሰዓቱንም ባርኮ ቀድሶ አምላካችን እንድንጠቀም ሰጥቶናል። ከዚህም አንጻር የተነሳ አምላካችንን በፍጹም ደስታ በፍጹም ሕይወት ሆነን ምስጋና ልናቀርብለት ይገባልና እንኳን ለብርሃነ ትንሣኤው አደረሳችሁ እንላለን። እንግዲህ በዛሬው ዕለት የምንነጋገረው የትምህርታችን ርዕስ የሚሆነው በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው፣ የሉቃስ ወንጌል ምዕራፍ 24 ከቁጥር 36 ላይ ያለ ቃል ነው። በዚህ ቅዱስ ቃል መሪነት መሰረት እንደ እግዚአብሔር ፈቃድ እንነጋገራለን። የቃሉ ባለቤት ኃያሉ ልዑል እግዚአብሔር እውቀት ጥበብ የባህሪ ገንዘቡ ነውና ለአባቶቻችን ለአበው በተስፋ ለአባቶቻችን ነቢያት በትንቢት ለአባቶቻችን ሐዋርያት በስብከት ለሊቃውንት በሚስጥር እውቀቱን ጥበቡን የገለጸ ኃያሉ አምላክ ለእኔ ለምናገረው ንባቡን ከኃይለ ቃላቱ ኃይለ ቃላቱን ከትርጓሜው ከንባቡ አስማምቶ እንዲገልጽልኝ ቅዱስ ፈቃዱ ይሁንልን። ለእናንተ ደግሞ ለምሰሙት ሰሚ ጆሮ አስተዋይ ልቦና እንዲያድላችሁ ቅዱስ ፈቃዱ ይሁንልን። የተወደዳችሁ የክርስቶስ ቤተሰቦች ምእመናን፣ ሰሚ ጆሮ አስተዋይ ልቦና ከሌለ ከንቱ ድካም ነውና የሚሆነው። በዚህን ሰዓት ሀሳባችንን ልባችንን ለእግዚአብሔር መስጠት ይገባናል። በመጽሐፈ ምሳሌ ምዕራፍ 23 ቁጥር 26 ላይ ልጄ ሆይ ልብህን ስጠኝ ዓይኖችህም መንገዴን ይውደዱ ተብሎ ተነግሯልና ልባችንን ለእርሱ አስረክበን ቅዱስ ቃሉን መስማት አለብን። እንግዲህ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው ይለናል ቅዱስ ቃሉ። እነዚህ ሰላም ለእናንተ ይሁን የተባሉት ሰዎች ምን አይነት ሰዎች እንደነበሩ ስንመለከት ብዙ መከራ የነበረባቸውና ብዙ ጭንቀት የነበረባቸው በሐዘን በጭንቀት ላይ የነበሩ ሰላማቸው ተወስዶባቸው ሰላማቸውን አጥተው ተጨንቀው በሐዘን በልቅሶ ላይ የነበሩና ሰውነታቸውን በሐዘን ጠውልጎ የነበሩ ሰዎች ናቸው። ነገር ግን እሱ ባለቤቱ ያዘኑትን የተከዙትን የተጨነቁትን ያውቃቸዋልና ቤታቸውን ዘግተው የአይሁድን ዛቻ የአይሁድን ተንኮል የአይሁድን ክፋት በመፍራት ባለው መጠለያ ቤታቸውን በራቸውን ዘግተው ይጠባበቁ ለነበሩት በር ክፈቱልኝ ሳይል በዝግ ቤት ገብቶ ሰላም ለእናንተ ይሁን ብሎ አውጆላቸዋል። ሰላም ማለት ደግሞ የውስጥ ረፍት ነው። ዓለም እንደሚናገረው አይነት ሰላም አይደለም። ይህ ሰላም ከእግዚአብሔር የተሰጠ ሰላም ስለሆነ ዘላለማዊ ሰላም ነው። ጊዜ የሚገድበው፣ ዘመን የሚያቋርጠው፣ ባለስልጣናት ሲፈራረቁ የሚወስዱት ሰላም አይደለም። ይህ ሰላም ከልብ የሚመነጭ ሰላም ነውና የውስጥ ሰላም ነው የሰጣቸው። ሰው ውስጣዊ ህይወቱ ተረብሾ ውጫዊ ህይወቱ ሰላም ቢሆን ውስጡ እስካልተረጋጋና ውስጡ ሰላም እስካላገኘ ድረስ በውጭ ስለ ሰላም ቢነገረው ውስጡ ደፍርሷልና ውስጡ ስላልጠራ ይቸገራል። ሐዋርያት አሁን ከውጭ ሰላማቸውን ያደፈረሱባቸውም ቢኖሩም ነገር ግን የውስጥን ሰላም መስጠት የሚችለው መድኃኔ ዓለም ኢየሱስ ክርስቶስ በመካከላቸው ተገኝቶ ሰላም ለእናንተ ይሁን ብሏቸዋል። ይህ የሰላም ምንጭ እንዴት ተገኘ ብለን ስንመለከት ደግሞ ይህ የሰላም ምንጭ የተገኘው በትንሣኤው ነው። በትንሣኤው የተገኘ ሰላም፣ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ የተገኘ ሰላም ነው። ኢትዮጵያዊ ሊቅ ቅዱስ ያሬድ ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ረብተ ዘለዓለም ሕይወተ ይላል። ይህም ወደ አማርኛ ሲተረጎም ክርስቶስ ከሙታን ተለይቶ ተነሳ፣ ሞቶ ሞትን ረገጠው ይላል። በጣም የሚያስገርም ነው። ሞቶ ሞትን ረገጠው፣ ሞተው ሞትን የረገጡ የሉምና። የኔና የእናንተ አምላክ ግን ሞትን ድል ነስቶ ሞትን ረግጦት ተነሳ እያለ ይነግረናል። እንዲሁም አዎ ሞቶ ሞትን የረገጠው ለምንድን ነው? ምክንያቱ ምንድን ነው ብለን ስንመለከት ደግሞ በመቃብር ውስጥ ላሉት ስጋቸው በስብሶ አጥንታቸው ተከስክሶ አፈር ትቢያ ለነበሩት ሕይወትን እረፍትን ሰጠ፣ የዘላለም ሕይወትን ሰጣቸው ይላል። ይህ እረፍት፣ ይህ የዘላለም ሕይወት በዕለታት በወራት በጊዜ የሚገደብ እረፍት አይደለም። በጊዜ የማይገደብ እረፍት ነው። ዛሬ በዓለማችን ሰዎች በስራ ዓለም ላይ ሲኖሩ የአመት እረፍቴን ወስጃለሁ ይላሉ፣ እንዲሁም እረፍት ላይ ነኝ ይላሉ፣ ጡረታ ላይ ነኝም ሊሉ ይችላሉ። ነገር ግን ይህ እረፍት ጊዜ የማይገድበው ዘላለማዊ እረፍት ነው። ይህ እረፍት ዘላለማዊ እረፍት ዘላለማዊ ሰላም የሆነበት ምክንያት አለው። ለምን? የሰላም አለቃ፣ የሰላም አባት፣ የሰላም ንጉስ ሰላማዊ ኢየሱስ ክርስቶስ የሰጠው ሰላም ስለሆነ፣ የሰጠው እረፍት ስለሆነ ማንም ይህንን እረፍት ሊቃወም የሚችል የለም። ደግሞ ሕይወት የተሰጠው በመቃብር ውስጥ ላሉት ነው። ዓለም በመቃብር ውስጥ ላሉት ሰላም መስጠት አይችልም። በእሳት ውስጥ ለተጣሉት ሰላም መስጠት አይችልም። በገደል ለተጣሉት ሰላም መስጠት አይችልም። እግዚአብሔር አምላክ ግን በአንበሳ ጉድጓድ ለተጣሉት ሰላምን ይሰጣል። በእሳት ለተጣሉት እሳቱና የሰዎቹ አካል እንዲስማማ አድርጎ እንደውም በዛ ውስጥ እንዲዋኙ ያደርጋል። ይህ የእግዚአብሔር ሰላም ሲሆን ነው እና በመቃብር ውስጥ ላሉት ሰላምን ሰጣቸው ይላል። ስለ ትንሣኤው ስንነጋገር ትንሣኤውን ዝም ብለን ብቻ መነጋገር ሳይሆን ትንሣኤው እንዴት ተገኘ ስንል በግብታዊነት የተገኘ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣ አይደለም። አስቀድሞ በነቢያት የተነገረ ነው። በነቢያት ተነግሯል። በነቢያት እግዚአብሔር አምላክ ልደቱን፣ ጥምቀቱን፣ ማስተማሩን፣ መጾሙን፣ መሰቀሉን፣ መገረፉን፣ መሞቱን፣ መነሳቱን አስቀድሞ ተናግሯል። አሁን ያለንበት ትንሣኤው ላይ ነንና ወደ ትንሣኤው ገብተን ስንናገር ዛሬ በቅዳሴው መካከል ዲያቆኑ በጥዑም ዜማ በሚጣፍጥ አንደበት ሲያዜመው የነበረውን ቅዱስ ቃል ለዚህ እንወስደዋለን። ቃሉም እንዲህ ይላል፣ አንሰ ሰከብኩ ወንወምኩ ወተንሳይኩ እስመ እግዚአብሔር አንሰ አኒ እይፈርህ እማይላፍ አህዛብ ይላል። ይህንን ቅዱስ ቃል የተናገረው ሐላፊያትና መጻያት የተገለጹለት ነቢይ እግዚአብሔር ልበ አምላክ ዳዊት ነው። ልበ አምላክ ዳዊት የእስራኤል መሪ ሆኖ እስራኤልን የሚያስተዳድር በቤተ መንግስት የሚኖር ንጉስ ሲሆን ነገር ግን ሁል ጊዜ እግዚአብሔርን የሚያመሰግን ሰው ነበረ። እግዚአብሔርን ለማመስገን በየትኛውም ቦታ ብንሆን የሚከለክለን ነገር የለም። ወታደርም ሆኖ ማመስገን ይቻላል፣ ንጉስም ሆኖ ማመስገን ይቻላል፣ ነጋዴም ሆኖ ማመስገን ይቻላል። እግዚአብሔርን ለማገልገል የሚገድብ ተራራ፣ የሚከልል መጋረጃ የለም። ስለዚህም ነው ይህ ቅዱስ ንጉስ እኔ ተኛሁ አንቀላፋውም አለ። ሞትኩኝ ተቀበርኩኝ ብዬ ነበረ አለ። ነገር ግን እግዚአብሔር አስነስቶኛልና ተነሳሁኝ አለ። ለጊዜው ልጁ አቤሴሎም በሱ ላይ በጠላትነት ተነስቶ በሚያሳድደው ጊዜ የተናገረው ቃል ነው። እይፈርህ ማይላፍ አህዛብ። አቤሴሎምን ተከትለው ከመጡ ከብዙ ሰራዊት አንጻር የተነሳ አልፈራም፣ ለምን እግዚአብሔር ከኔ ጋር ነውና ብሏል። ፍጻሜው ግን ስለ ክርስቶስ ሞትና ትንሣኤ የተናገረው ቃል ነው። እኔ ተኛው አንቀላፋውኝ። አዎ እግዚአብሔር አምላክ የአዳምን ስጋ የአዳምን ባህሪ ባህሪ አድርጎ ከስጋው ስጋ ከነፍሱ ነፍስ ነስቶ ሰው ከመሆኑ አንጻር የተነሳ የስጋን ገንዘብ ገንዘብ አድርጎ መለኮት ከስጋ ጋር ተዋህዶ ሞተ ተብሎ ተነግሯልና ከዚህም አንጻር የተነሳ ያንን ፈራሽ በስባሽ የነበረውን ስጋ ወክሎ የተነገረ ቅዱስ ቃል ነው። ተኛውኝ አንቀላፋውኝ፣ ነገር ግን እግዚአብሔር አስነስቶኛልና ተነሳሁኝ አለ። አዎ እዚህ ላይ ስንናገር አብ አንስኦ መንፈስ ቅዱስ አንስኦ፣ አብ አስነሳው መንፈስ ቅዱስ አስነሳው፣ ወይንም በስልጣኔ ተነሳው ይቢል ሁሉም አንድ ነው። የስላሴ መንግስት በአገዛዝ በስልጣን በህልውና በፈቃድ አንድ ነውና ለብቻ የተነሳው ይቢል ነፍሴን ላኖራት ላሳልፋት ስልጣን አለኝ ብሎ በዮሐንስ ወንጌል ምዕራፍ 10 ከቁጥር 22 ጀምሮ ብንመለከት ይህንን ቅዱስ ቃል ያስቀምጥልናል። ስለዚህ ከዚህ አንጻር የዓለም መድኃኒት ኢየሱስ ክርስቶስ ትንሣኤና ሕይወትን የኔ ብሎ በዮሐንስ ወንጌል ምዕራፍ 5 ከቁጥር 25 ላይ የተናገረውን ቃል እዚህ ጋር በተግባር ሲተረጉመው እናያለን። ሕይወትን ሞት ሊገዛው ስለማይችል እርሱ ሕይወት ነውና ሞትን ድል አድርጎ ተነሳ። ትንሣኤና ሕይወት እኔ ነኝ ያለውን ቃል በስራ በተግባር ተረጎመው። በዕለተ አርቡ ላይ አንድ ነገር እንመለከታለን። አዎ ሲሰቀል ቀኑ ጨልሞ ነበረ፣ ሲነሳ ደግሞ ሌሊቱ በራ። ሌሎችን አዳነ፣ ራሱን ግን ማዳን አይችልም ተብሎ በጠላቶቹ የተተቸው ጌታ በኩረ ምእመናን ሆኖ መነሳቱን እዚህ ይገልጽልናል። ለዚህም ነው እንግዲህ አስቀድሞ በነቢያት ተነግሮ የነበረው በትንቢት መንፈስ ቅዱስ አድሮባቸው በትንቢት የተናገሩ ነቢያት ቃላቸው ተፈጻሚነት አግኝቶ እግዚአብሔር አምላክ ሞትን ድል አድርጎ ተነሳ። ሞትን ድል አድርጎ ሲነሳ የሰው ልጆች ከመከራ ወደ ደስታ፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት ተሸጋገሩ። ሊቁ ኤፍሬም ሶርያዊ እንዲህ የሚል ቃል ይነግረናል። ፈቀደ እግዚ ያግዞ ለአዳም ህዙነ ወትኩዘ ልብ ወያግቦ ሀብዘትካት መንበሩ 5500 ዘመን ሙሉ ልቡ ያዘነ የተከዘ አዳምን ጌታ ከግብርና ተዳቢሎስ ሊያወጣው ወደደ ይላል። 5500 ዘመን ሙሉ በሐዘን በመከራ በስቃይ መኖር ቀላል ነገር አይደለም። እዚህም አንጻር የተነሳ ወደ ቀደመ ክብሩ ይመልሰው ዘንድ ወደደ። እሱ ከወደደ ይህንን ለምን አደረክ ብሎ የሚቃወመው የለምና አው መስቀል ተሸክሞ በጭንካር ተቸንክሮ በጅራፍ ተገርፎ አዳነን። ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል ብለው አባቶቻችን የሚናገሩት ከዚህ አንጻር የተነሳ ነው። እየተሰቀለ ዓለምን የሚያድን የለምና እየተገረፈ ዓለምን የሚያድን የለምና የኛ አምላክ ግን መስቀል ተሸክሞ ዓለምን አዳነ። ተገርፎ ዓለምን አዳነ። በሱ ቁስል እኛ ተፈወስን። በሱ መስቀል መሸከም የኛ ሸክም ወደቀልን። የኛ መከራ ቀለለልን። ገብረ ሰላመ በደመ መስቀሉ በመስቀሉ ደም ሰላምን አደረገ ብሎ ሐዋርያውም የሚናገረው ቃል ከዚህ አንጻር የተነሳ ነው። እንግዲህ ሰላምን የሚያሳጡ ብዙ ነገሮች ሊኖሩ ይችላሉ። ስደት ሰላምን ያሳጣል፣ ማጣት ሰላምን ያሳጣል፣ መጨነቅ ሰላምን ያሳጣል። በተለያየ መልኩ ሰላምን ማጣት ዘርፈ ብዙ ሊሆን ይችላል። ነገር ግን ከእግዚአብሔር ጋር የሆነ ሰው ምን ጊዜም ሰላምን አያጣም። ቢሰደድም እግዚአብሔር ከሱ ጋር ነውና ሰላምን አያጣም። ለዚህ ምሳሌና መረጃ አድርገን ልንወስደው የምንችል ከሶስቱ አርስተ አበው አንዱ የሆነው ያዕቆብ የርሱ ልጅ ቅዱስ ዮሴፍን እንመለከታለን። ዮሴፍ የገዛ ወንድሞቹ ሽጠውታል። በባይዳ ሀገር ተሽጦ ሄዷል። ነገር ግን እግዚአብሔር ከሱ ጋር ስለነበረ ምንም ዮሴፍን ወንድሞቹ ሰላም ቢያሳጡት እግዚአብሔር ሰላምን ሰጥቶታል። በተሸጠበት ሀገር ባሪያ ሆኖ እንጨት መፍለጥ፣ ውሃ መቅዳት፣ የተለያየ የባርነት ስራ መስራት ሲገባው እግዚአብሔር ከሱ ጋር ስለነበረ ግን የግብጽ ሀገር እንደ ዘመኑ አነጋገር ጠቅላይ ሚኒስቴር ሆኖ የግብጽን ሀገር መርቷል። ሰዎች ከእግዚአብሔር ጋር ከሆኑ ሰላማቸውን የሚወስድባቸው የለምና ሰዎች ከእግዚአብሔር ጋር ከሆኑ ማጣት አያስጨንቃቸውም፣ ማግኘትም አያስደስታቸውም። ቅዱስ ኢዮብን ምሳሌ አድርገን መውሰድ እንችላለን። ብዙ ሀብት ብዙ ንብረት የነበረው ሰው ነበረ። በምስራቅ አገር ካሉ ሰዎች ሁሉ በሀብቱ የታወቀ ሰው ነበረ። ነገር ግን ሀብቱን ንብረቱን ልጆቹን ጤንነቱን የሚያሳጣ ፈተና ገጥሞታል። በዚህን ጊዜ ግን ይህ ሰው በማጣቱ ከእግዚአብሔር ፍቅር አልተለየም። ውስጡ እግዚአብሔር አለና እግዚአብሔር ወሃበ ወእግዚአብሔር ነሳ ነው ያለ። እግዚአብሔር ሰጠ፣ እግዚአብሔር ወሰደ። በደስታችንም በሐዘናችንም ጊዜ እግዚአብሔር ነው። ከእግዚአብሔር መልካሙን ተቀበል ደግሞስ ክፉን መቀበል አይገባንምን የሚል ቃል ነው የተናገረው። ዛሬም እያንዳንዳችን ስናጣ የምናማረር፣ ስናገኝ ደግሞ የምንጨፍር የምንደንስ መሆን የለብንም። በደስታችንም ጊዜ ከእግዚአብሔር ጋር መሆን፣ በችግራችንም ጊዜ ከእግዚአብሔር ጋር መሆን አለብን። እንግዲህ ይሄ ሰላም በትንሣኤው የተገኘ ሰላም ስለሆነ ዘላለማዊ ሰላም ነው። ሰላሙን የሰጠን የሰላም አባት፣ የሰላም አለቃ፣ የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ነው። ወአልቦ ማኅለቅት ለመንግሥቱ፣ ለመንግሥቱ ለሰላሙ ፍጻሜ የለውም ይላል ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6 ላይ ያለው ቃል ይህንን በደንብ አድርጎ ይገልጽልናል። እንግዲህ ከኔና ከናንተ የሚጠበቀው በልደቱ ሰላም አግኝተናል፣ በጥምቀቱ ሰላም አግኝተናል፣ በትንሣኤው ሰላም አግኝተናል። ጠቅለል ባለ መልኩ ክርስቶስ በምድር ላይ ተመላልሶ በፈጸማቸው የማዳን ሥራ ሁሉ ሰላም አግኝተናል። እነዚህን ያገኘናቸውን ሰላም ጠብቀን መኖር ከኔና ከናንተ ይጠበቃል ማለት ነው። አዎ ክርስቶስ ከሙታን ተለይቶ ተነስቷል፣ በታላቅ ኃይል በታላቅ ስልጣን ተነስቷል ይላል። ይህ ታላቅ ኃይል ይህ ታላቅ ስልጣን ዓለም የሚያገኘው ስልጣንም አይደለም። አዎ ይህ ስልጣን ሰይጣንን ያሰረ ስልጣን ነው። አሰሮ ለሰይጣን አጋዞ ለአዳም፣ ሰይጣንን ያሰረ ስልጣን ሲሆን አዳምን ደግሞ ነጻ ያወጣ ሰላም ነው። እንግዲህ ሰውን የሚረብሸው ጠላቱ ሽፍታው የሆነው ዳቢሎስ ከታሰረለት በሰላም የጽድቅን ሥራ እያከናወነና በጽድቅ መንገድ እየተጓዘ በጽድቅ ሰላም መጓዝ ከእያንዳንዱ ይጠበቃል ማለት ነው። በክርስቶስ ያገኘነውን ሰላም አጥብቀን ጠብቀን ይዘን ለመንግስተ ሰማያት እንድንበቃ ያምላካችን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።